እንደምናደራችሁ እንደምንዋላችሁ፣ ሁሉ ሰዎች ሁላችሁም ወደዚህ ወደ ሳሎን ዓለም አቀፍ ቴሌኮንፈረንስ እንኳን በደህና መጣችሁ። ዛሬ ቀኑ ግንቦት 6 2026 ነው። የእሮቡ የቀትሩ ፕሮግራማችን ነው። ዛሬ በቃል የሚያገለግለን ወንድማችን ኢሳያስ ነው። በመዝሙር ደግሞ እህታችን ወርቄ ታገለግለናለች። በጸሎት ደግሞ ወይዘሮ መቤት ታገለግለናለች። ከመጀመራችን በፊት እናንብብና ጸሎት አድርገን ፕሮግራማችንን እንጀምራለን። ማቴዎስ 11 ከ28 እስከ 30 ያለውን አነበዋለሁ። ማቴዎስ 11 ከ28 እስከ 30 እንደዚህ ይላል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ ልቤም ትሁት ነኝና ለነፍሳችሁም ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይለናል። አሜን። ሸክማችንን በሱ ላይ እንድንጥል በሱ እንድናርፍ እግዚአብሔር አምላክ ይርዳን። እንጸልይ። ታላቅና የተፈራህ በክብር ዙፋን ያለ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። አባት ሆይ በመውጣት በመግባታችን ከሚታይም ከማይታይም አደጋ ሁሉ የጠበቀን ለዚች ጊዜና ሰዓት ስላበቃህን እጅግ አድርገን እናመሰግናለን። አባት ሆይ ደግሞ ወሩ አልቆ እንደገና ወደ አዲስ ወር እንድንገባ ስለረዳህን ተመስገን። ይህንን ወር ደግሞ አንተ እንድትባርክልን ከኛ ጋር እንድትሆን ጌታ ሆይ ሁሉም ነገር ለአንተ እናስረክባለን። አንዳችም ነገር እንዳንጨነቅ ደግሞ ነግረህናል። ሁለመናችንን ደግሞ ለአንተ ማስረከብ እንድንችል በአንተ እንድናርፍ ጌታ ሆይ አንተ እንድትረዳን እንለምንሃለን። ጌታ እግዚአብሔር አምላክ ሆይ አሁን ደግሞ ቃልህን ስንሰማ እልህኛ እንዳይሆን ልባችን ጌታ ሆይ የለሰለሰ ልብ እንድታደርግልን እንለምንሃለን። የምንማረው ቃል ደግሞ የሚያስተምረን፣ የሚገስጸን፣ የሚያንጸን፣ የሚሞርደን እንዲሆንልን ጌታ ሆይ እንለምንሃለን። ሰምተን ደግሞ እንድናደርግ ጌታ ሆይ ታዛዥ ልጆች እንድንሆን አንተ እንድትረዳን እንለምንሃለን። እግዚአብሔር አምላክ ሆይ በአንተ መታመንን አስተምረን ሕያው እምነት ጌታ ሆይ አንተ እንድትሰጠን እንለምንሃለን። እግዚአብሔር አባት ሆይ አሁን ደግሞ ቃልህን ይዞልን የሚመጣውን ደግሞ አገልጋይህን እግዚአብሔር አባት አንተ እንድትቆጣጠረው በመንፈስ ቅዱስ እንድትረዳው ከአንተ የሆነውን ብቻ ማስተላለፍ እንዲችል ጌታ ሆይ አንተ እንድትረዳውና እንድትቆጣጠረው እንለምንሃለን። ከንፈሮቹን ሁሉ አንተ እንድትዳስስ ጌታ ሆይ ሕይወቱን ሁሉ አንተ እንድትባርክ እግዚአብሔር አምላክ ሆይ አገልግሎቱንም እንድትባርክለት ደግሞ አብጠህ እንድትጠቀምበት እንለምንሃለን። ቤቱን ሁሉ ጌታ ሆይ አንተ እንድትባርክ በሚሄድበት ሁሉ አንተ እንድትቀድምለት እንለምንሃለን። በመዝሙር በጸሎት የሚመጡትን እህቶችንም ጌታ ሆይ አንተ በበረከት እንድትባርካቸው አገልግሎታቸውን እንድታሰፋ ጌታ ሆይ ፈቃደኛ ልብ ደግሞ ስለሰጣቸው እጅግ አድርገን እናመሰግናለን። እግዚአብሔር አባት ሆይ በዚህ ስፍራ ደግሞ ልናዳምጥ የመጣን በሙሉ ጌታ ሆይ አንተ እንድትባርከን ለልባችን ደግሞ እንድትናገረን እንለምንሃለን። እግዚአብሔር አምላክ ሆይ እንደ ተስፋ ቃል ደግሞ በመካከላችን አንተ እንድትገኝ መሰብሰባችንን አንተ እንድትባርክ አንተ እንዳትገኝ የሚያደርግ አንዳች ነገር ቢኖር ደግሞ እንድታስወግድልን እንለምንሃለን። ሀሳባችንን ሁሉ አንተ እንድትቆጣጠር ልብ ብለን ማዳመጥ እንድንችል ጌታ ሆይ ሰማይን ማየት እንድንችል አንተ እንድትረዳን እንለምንሃለን። ሰማይን የምንናፍቅ ልጆችህ እንድንሆን ከአንተ ጋር ለመገናኘት የምንናፍቅ ልጆች እንድንሆን አንተ እንድትረዳን እንለምንሃለን። የቃልህን ጥበብ በውስጣችን እንድታኖር ቃልህን እንድናጠና እንድንመረምር አንተ እንድትረዳን እንለምንሃለን። አሁንም ደግሞ ጊዜውን አንተ ተረከብ። ይህን ፕሮግራም አንተ ምራ። ከእያንዳንዳችን ጋር አንተ ሁን። በልጅ በኢየሱስ አሜን። እሺ፣ ከዚህ ቀጥሎ እህታችን ወርቅዬ በመዝሙር ትባርከናለች። እግዚአብሔር ይባርክሽ ወርቅ።
አሜን። አንቺንም እግዚአብሔር ይባርክሽ ስላመጣሽልን ጥቅስና ምን ጸሎት እግዚአብሔርን ስለንች እናመሰግናለን። ለእግዚአብሔር ክብር እዘምራለሁ። እንሳለ በጊዜያቱ ሳይዘጋ በሩ በወቅቱ ተሎናናናናና መመለስ ይሻላልና ቀንሳለ በጊዜያቱ ሳይዘጋ በሩ በወቅቱ ተሎናናናናና መመለስ ይሻላልና ሀሩሩ ያጠቃ ግለቱ መድከምና መሳት ጥማቱ የባከንከው ወንድሜና ጊዜው ዛሬ ነውና ቀንሳለ በጊዜያቱ ሳይዘጋ በሩ በወቅቱ ተሎና ናናናና መመለስ ይሻላልና ጨለማን በብርሃን አስመስሎ እውነትን ከዓይኑ ከልሎ መራራውን ጣፋጭ ያለው ወንድሜን አታለለው። እንሳለ በጊዜያቱ ሳይዘጋ በሩ በወቅቱ ተሎና ናናናና መመለስ ይሻላልና ማንም ሊሰራ ማይችልበት ድቅድቅ ጨለማ ሚመጣበት ከፊታችን ነውና በብርሃን እንስራና ቀንሳለ በጊዜያቱ ሳይዘጋ በሩ በወቅቱ ቴሎና ናናናና መመለስ ይሻላልና እረኛ እንደሌለው ሆነ በተራራ ላይ ለብቻ የተቅበዘበዝከውና ትልቅ ረፍታለና እንሳለ በጊዜያቱ ሳይዘጋ በሩ በወቅቱ ቴሎናናናናና መመለስ ይሻላልና ቀንሳለ በጊዜያቱ ሳይዘጋ በሩ በወቅቱ ቴሎናናናናና መመለስ ይሻላልና አሜን። ይቅርታ ድምጼ።
አሜን አሜን። እግዚአብሔር ይባርክሽ እህት ወርቅዬ፣ ቆንጆ መዝሙር ነው። ምንም አልሆነም ድምፅሽ። ቀንሳለ በጊዜያቱ ደግሞ ወደ እሱ እንድንመጣ እግዚአብሔር አምላክ ይርዳን። በዚህ በዓለም ነገር እንዳንጎተት ወደኋላ እግዚአብሔር አምላካችን ከኛ ጋር ይሁን። ተባረኪ። ስለዚህ ምስጥሩን መዝሙር እግዚአብሔርን እጅግ አድርገን እናመሰግናለን። ከዚህ ቀጥሎ ጊዜውም ለወንድሜ ለኢሳያስ አስረክባለሁ። የእግዚአብሔር መንፈስ ከአንተ ጋር ይሁን። ተባረክ ወንድሜ።
አሜን። እግዚአብሔር ይስጥልኝ በእውነት ልቤን የሚነካኝ ጸሎት ትጸልያለሽ። በተለይ ልቤን ከሚነካኝ ጸሎት አንዱ የራሱን እንዳይናገር ከቅዱስ መንፈስ ብቻ የመጣውን እንዲናገር የሚለው ቃል በጣም ሁላችሁም ይህን ልትጸልዩልኝ ይገባል። እግዚአብሔር ባርክሽ። ለህዝቡም ለእኔ ምስል አደረግሽው ጸሎት። እህታችንም ስለዘመርሽው ዝማሬ ጌታ ይባርክሽ። እውነት ነው፣ ቀኑ ሳለ በሰዓቱ ነው። እግዚአብሔር የሰጠን ሰዓት ዛሬ ነው። ያንን የሰጠንን ሰዓት ልንጠቀም ይገባል። አጭር ጸሎት እናደርግና ወደ ዛሬው መልእክታችን እንግባ። የሰማይ አምላክ እግዚአብሔር አባታችን እናመሰግንሃለን። ዛሬ ሐሰተኛ ነቢያቶች የሚለኩበትን ልንነጋገር ነው። ይህን ሐሰተኛ ነቢያቶች የሚለኩበትን ስንነጋገር ጌታ ሆይ ካንተ ፈቃድ ውጭ የሆነ ከአንደበቴ እንዳይወጣ አንደበቴን እንድትቆጣጠር በስምህ ማጸናሃለሁ። አባት ሆይ ይህ በእውነት ለመጨረሻው ጊዜ የሚያዘጋጀን መልእክት ነውና የተሰጠውን መልእክት በትክክል እንድንቀበልና ተግባራዊ እንድናደርግ አንተ እርዳን። ስለሰማህን ተባረክ። በጌታ በክርስቶስ ስም አሜን። እንግዲህ እስከ ዛሬ ድረስ እንግዲህ እየተነጋገር ዛሬ ሐሰተኛ ነቢያቶች የሚለኩበትን ነጥብ እንነጋገራለን ብያለሁ። ስለ ነቢያት አነሳስ፣ እንዴት ምን እንደሚመስሉ ሐሰተኛ ነቢያቶች እና እውነተኛ ነቢያቶች፣ ሐሰተኛ ነቢያቶችን ለመመዘን መፍራት እንደሌለብን እግዚአብሔር እንደሚፈቅድልን እየተነጋገርን ከዚህ ደርሰናል። ዛሬ ግን ነጥቦቹን እንነጋገራለን። ቶሎ ቶሎ ለመሄድ እንሞክራለን ሁሉንም መሸፈን እንድንችል። ጌታችን ክርስቶስ አንደኛው ነጥብ ሐሰተኛ ነቢያትን የምንመዝንበት ጌታችን ኢየሱስ ክርስቶስ በስጋ እንደተገለጸ ማመን አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም መጥተዋልና። ይህን ተናግሬያለሁ ባለፈው። ብዙ ሐሰተኛ ነቢያት ወደ ዓለም ስለመጡ አለ ሐዋርያው ዮሐንስ፣ ሐሰተኛ ነቢያትን ለመመዘን በፍጹም አትፍሩ። ባለፈው ሳምንት የሚያስፈራሩ ጥቅሶችን ስሰጥ ነበር። ሐሰተኛ ነቢያትን እንዳንመዝን ከእግዚአብሔር ቃል ላይ እያወጡ ወዮ እያሉ ስለሚያስፈራሩን ሐሰተኛ ነቢያትን ለመመዘን የሚያስፈራሩ ጥቅሶች የሚመስሉ ባለፈው እያወጣን ስናይ ነበር። ዛሬም ይሄ የእግዚአብሔር ቃል የሚያረጋግጥልን ብዙ ሐሰተኛ ነቢያት ወደ ዓለም ስለመጡ ለመመዘን አትፍሩ፣ መዝኗቸው፣ በእግዚአብሔር ቃል ፈትኗቸው ነው። ስለዚህ ይሄ የእግዚአብሔር ቃል አንዱ ነጥብ ክርስቶስ በስጋ እንደመጣ የማያምን ነቢይ ነቢይ መሆን አይችልም። ቁጥር 2 ላይ አንደኛ ዮሐንስ 4:2 ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ክርስቶስ ስጋ ለብሶ እንደመጣ የሚያምን ሁሉ ከእግዚአብሔር ነው። እንግዲህ አንዱ መመዘኛ ክርስቶስ ኢየሱስ ስጋ ለብሶ አልመጣም የሚል አካል ካለ ከእግዚአብሔር አይደለም፣ ስጋ ለብሶ ነው የመጣው። ቁጥር 3 ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ። ክርስቶስ ኢየሱስ በስጋ እንደመጣ የማያምን መንፈስ ከእግዚአብሔር አይደለም፣ አሁንም በዓለም አለ። እርሱን አትቀበሉት። ክርስቶስ በስጋ ነው የመጣው፣ ስጋ ለብሶ ነው የመጣው። በዚህ እንስማማለን። ይሄ አንደኛው የመጀመሪያው የመለኪያ ነጥባችን ነው። ሁለተኛው መለኪያ እግዚአብሔር የሰጣቸውን ብቻ የሚናገሩ፣ እግዚአብሔር የሰጣቸውን የማይናገሩ ነቢያት ነቢያት አይደሉ። እኔ 100% ኤለን ዋይት እግዚአብሔር ያስነሳት ነቢይ ነች ብዬ አምናለሁ። እግዚአብሔር ያልሰጣትን ተናግራለች ብዬ ግን አላምንም በጭራሽ። ምክንያቱም ነቢይ ሲናገር ከእግዚአብሔር ተልኮ ትንቢትን ሲተነብይ 99.99 እውነት ተናግሮ 0.001 ውሸት ቢናገር ነቢዩ ይወድቃል። ለምንድን ነው የሚወድቀው? ነቢያት የሚያስተጋቡት የእግዚአብሔር አፍ ሆነው እግዚአብሔር የሚሰጣቸውን ብቻ ነው የሚናገሩት። እግዚአብሔር ከሚሰጣቸው ውጭ ከተናገሩ ግን ያንን ማዕረጋቸውን ይጥላሉ። ስለዚህ ነቢያት ከሚለኩበት ነጥብ አንዱ እግዚአብሔር የሰጣቸውን ብቻ የሚናገሩ መሆን ይኖርባቸዋል። ከእግዚአብሔርም የሆነ ከራሳቸውም የሆነ ተናግረዋል የምንል ከሆነ ከእግዚአብሔር መሆን አይችሉም። ትክክል አይደለም። የራሳቸውን እንዲናገሩ በጭራሽ አይፈቀድላቸውም፣ በጭራሽ አይፈቀድላቸውም። ስለዚህ ነቢያት የሚናገሩት ከእግዚአብሔር የሆነውን ብቻ መሆን አለበት። ዘዳግም 18:18 ስንመለከት ከወንድሞቻችሁ መካከል እንደናንተ ያለ ነቢይ አስነሳላችኋለሁ፣ ቃሌን በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል። በስሜ የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ። ነቢይ ልካለሁ፣ ከእናንተ መካከል አስነሳላችኋለሁ፣ ካስነሳሁላችሁ በኋላ ደግሞ የሚናገረው እኔ የሰጠሁትን ብቻ ነው። እኔ የሰጠሁትን የሚናገረው ነቢይ አልቀበልም የሚለውን ደግሞ እኔ እበቀለዋለሁ። ነቢያትን አንቀበልም ብለን ራሳችንን ስንዘጋ እግዚአብሔር አምላክን እየተቃወምነው ነው። ምክንያቱም ቃሉን ተቀብለው የመጡት ከእግዚአብሔር ስለሆነ ያንን ቃል አንቀበልም የሚሉትን እግዚአብሔር ይበቀላቸዋል። ከእግዚአብሔር ናቸዋ፣ ከእግዚአብሔር ናቸው። ስለዚህ ነቢያትን እንመዝናቸዋለን፣ በቃሉ እንለካቸዋለን። በቃሉ ከተለኩ በኋላ ያንን አሟልተው የሚገኙ ከሆነ በነብይነት ደረጃ እንቀበላቸዋለን። በነብይነት ደረጃ ከተቀበልናቸው በኋላ ደግሞ ይዘው የሚመጡትን ቃል አንቀበልም ማለት አንችልም። አንቀበልም ብንል እግዚአብሔር ይበቀለናል። ይሄን የሚለው ቃሉ ነው። ነገር ግን ይሄን ማለት ባለፈው ሳምንት ስነግራችሁ እንደነበረው ምናልባት ከእግዚአብሔር ሆኖ እንደሆን ስቃወመው ተገኝቼ ቅዱስ መንፈስ ይቀስፈኝ ይሆን ብለን ደግሞ ከመመርመር ወደኋላ ማለት የለብንም። የመመርመር ስልጣን ተሰጥቶናል። ከአንደኛው መለኪያም ላይ ከመግባታችን በፊት ብዙ ሐሰተኛ ነቢያት ስለመጡ ለኩ፣ መዝኑ ተብሏል። የመመዘን ስልጣን አለ፣ የመመዘን ስልጣን አለ። ቁጥር 20 ያንን ይነግረናል። ነገር ግን ይላል ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። ነገር ግን እኔ ያልሰጠሁትን እግዚአብሔር ሰጥቶኛል ብሎ የሚናገር ነቢይ ከመጣ እርሱ ይገደል። ወይም ደግሞ በእግዚአብሔር ስም መጥቶ ትንቢትን ከተናገረ በኋላ ሌሎች አማልክትን ሲያመልክ ቢገኝ ይገደል። እኔ አላውቅም። ምክንያቱም እግዚአብሔር ያላከውን የተናገረ ነብይ ነው። እግዚአብሔር ያላከውን የተናገረ ነብይ ደግሞ ሊገደል ይገባዋል። ስለዚህ ሁለቱ መመዘኛዎች ምንድናቸው? አንደኛው ክርስቶስ በስጋ እንደመጣ ማመን፣ ሁለተኛው እግዚአብሔር የሰጠውን ብቻ የሚናገር ነብይ፣ እግዚአብሔር ከሰጠው ውጭ የማይናገር። ሶስተኛው መለኪያ የተናገረው መፈጸም አለበት፣ መፈጸም አለበት። ዘዳግም 18:22 አሁን ካነበብነው ጥቅስ ላይ ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር ከእግዚአብሔር ያልተናገረው ነው፣ ነብዩ በድፍረት ተናግሯልና አትፍራው። ቅድም የእግዚአብሔር አፍ ስለሆነ የማይናገረውን እግዚአብሔር ይበቀልለታል አለ። ግን መዝነው ከእግዚአብሔር ካልሆነ አትፍራው። የምትፈራበት ነጥብ ምንም የለም። መመርመር እድሉ ተሰጥቶናል፣ እንፈትነዋለን። ከእግዚአብሔር ያልሆነ ከሆነ ግን እንጥለዋለን፣ ምንም ጥያቄ በሌለው መንገድ። ስለዚህ የተናገረው መፈጸም አለበት፣ ሶስተኛው መመዘኛ ነው። ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር ከእግዚአብሔር ያልተናገረው ነው፣ ነብዩ በድፍረት ተናግሯልና አትፍራው። ኤርምያስ ምዕራፍ 28 ቁጥር 9 ስለ ሰላም የተናገረ ነቢይ የነብዩ ቃል በሆነ ጊዜ እግዚአብሔር በእውነት የሰደደው ነብይ እንደሆነ ይታወቃል ይላል። ባለፈው የነገርኳችሁ ታሪክ አለ። ታሪኩን እንደማትረሱት እርግጠኛ ነኝ፣ ምክንያቱም ከሶስት ሳምንት ፕሮባብሊ በፊት ሊሆን ይችላል ብዬ አስባለሁ። ኤርምያስና ሐሰተኛ ነቢያት የተጋጠሙትን ግጥሚያ አይተናል። ኤርምያስ ቀንበር ተጫነበትና ሂድ ተናገር ለእስራኤል ሕዝብ ተባለ። እስራኤልን እንደዚህ ጠምጃለሁ፣ ለባቢሎን ተገዙ፣ ለባቢሎን የማይገዛውን መከራ ፍዳ አመጣበታለሁ፣ ዝቅ ብላችሁ ተገዙለት አለና ኤርምያስ ባንገቱ ላይ ቀንበር ተጭኖ ሄዶ ያንን ተናገረ። አናንያ የሚባለው ነብይ ደግሞ ከኤርምያስ ላይ አንስቶ ያንን ሰበረና እግዚአብሔር በባቢሎን ያለባችሁን ቀንበር ሰብሬያለሁ ይላል አለው ኤርምያስ። ኤርምያስ ምን አለ? አሜን፣ እግዚአብሔር ያለው ይሁን አለና ጥሎ ሄደ። እግዚአብሔር በመንገድ እንደገና ኤርምያስን ተገናኘው። ውሰድ የብረት ቀንበር፣ እስራኤልን በብረት ቀንበር ጠምጃታለሁ በል። ስለዚህ ኤርምያስ ያንን ይዞ ሄደና አናንያ የሚባለውን ነቢይ ምን አለው? ቀንበሩን የሰበረውን እግዚአብሔር እንደዚህ ይላል፣ ሰላም ለሚል ነብይ ሰላሙ የሚረጋገጠው በጊዜው ሲፈጸም ነው፣ በጊዜው ሲሆን እናያለን። አንድ ሁለተኛ የሚፈጸም አንድ ነገር ልንገርህ፣ አንተ ደግሞ ከአንድ ዓመት በፊት ትሞታለህ። የዛኛው ነብይ ቃል አልተፈጸመም፣ የኤርምያስ ትንቢት ግን ተፈጸመ። ሰውየው ሞተ፣ እስራኤልም በባቢሎን አገዛዝ ስር ቆየች። ስለዚህ የአንዱ ትንቢት መመዘኛ የጉዳዩ መፈጸም ነው፣ የተነገረው ትንቢት መፈጸም መቻሉ። ይሄ ሶስተኛው መለኪያ ነው። አራተኛው መለኪያ ትንቢት መነገር ያለበት ቤተ ክርስቲያንን ለማነጽ ነው። ቤተ ክርስቲያንን ለማፍረስ የሚነገሩ ትንቢቶች ትክክለኛ ትንቢቶች አይደሉም። ምክንያቱም ጌታችን ኢየሱስ ክርስቶስ ለቤተ ክርስቲያን ራሱን አሳልፎ ሰጥቶላታል፣ ሞቶላታል። ስለዚህ ቤተ ክርስቲያንን ለማፍረስ የሚደረግን ትንቢት ልንቀበል አይገባም በጭራሽ። ከዘመና አድቬንቲስት ከተቆረቆረችበት ሰዓት ጀምሮ አድቬንቲስትን ማፍረስ የሚችል ብዙ የተለያዩ መልእክቶችና መልእክተኞች ተነስተዋል። እግዚአብሔር አምላክ ግን ቤተ ክርስቲያኗን ከሐሰተኛ ነቢያት ጠብቆ ባለፈው ጊዜ አትረሱም ብዬ አስባለሁ በኤለን ጂ ዋይት እና አና በምትባል ነብይ መካከል የነበረ አቲካራንና እግዚአብሔር የአና ትንቢት ሐሰት መሆኑን የኤለን ጂ ዋይት ትክክል መሆኑን የገለጸለበትን መንገድ ነግራቸዋለሁ። ስለዚህ ቤተ ክርስቲያንን ለማፍረስ የሚከድበት አይነት አካሄድ ትንቢት ይዘው የሚጓዙ ካሉ በጣም ስህተት ነው። ምክንያቱም የትንቢት ዋናው ዓላማው ቤተ ክርስቲያንን ማነጽ ነው። ኤፌሶን ምዕራፍ 5ን ተመልከቱ። ክርስቶስ ቤተ ክርስቲያንን ወዷታል፣ ደሙን አፍሶላታል፣ አጥቧታል፣ አንጽቷታል፣ ቀድሷታል። ስለዚህ ቤተ ክርስቲያንን የሚያፈርስ መልእክት ከነቢይ የተሰጠ መልእክት ስላልሆነ በጭራሽ ልንቀበለው አይገባም። በጭራሽ አንዱ መለኪያ ይሄ ነው፣ አንዱ መመዘኛ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ላይ ትንቢትን የሚናገር ግን ለማጽናናትም ለሰው ይናገራል። የአማርኛው ጥሩ አይደለም የሚለው፣ የእንግሊዘኛውን ተመልከቱ። ቸርችን ኤዲፊኬሽን ለቸርች ኤዲፊኬሽን ነው የሚናገረው ነው የሚለው፣ ወይም ደግሞ ቸርቿን ኤዲፋይ ለማድረግ። ትንቢት የሚነገረው ቤተክርስቲያንን ለመገንባት ለማነጽ ከእግዚአብሔር ጋር እንድትገናኝ ቤተክርስቲያኗን ለማዘጋጀት ነው ትንቢት የሚሰጠው። ስለዚህ ቤተክርስቲያንን ተጻሮ የሚሰጥ ትንቢት አደገኛ ትንቢት ነው። በሐዋርያትም ዘመን የነበረ ችግር ነው። ቤተክርስቲያንን አለ ክርስቶስ የገሃነም ደጆች አይቋቋሟትም። ክርስቶስ የመሰረታትን ቤተ ክርስቲያን የገሃነም ደጆች አይቋቋሟትም። ለዚህ ነው ሴቷን አውሬው ሲያሳዳት ተከትሎ ጌታ ኢየሱስ ክርስቶስ ሲረዳት የነበረው። ወደሱ ታሪክ አልገባም፣ ብዙ ብለናል በዛ ጉዳይ ላይ። ስለዚህ ቤተ ክርስቲያንን የሚገነባ ሊሆን ይገባዋል ትንቢት። ቤተ ክርስቲያንን ወይም ኤዲፋ የሚያደርግ የሚያንጽ። አንዳንድ ጊዜ ቤተ ክርስቲያንን የሚያንጽ መልእክት ከመናገር ይልቅ ቤተ ክርስቲያንን የማያንጽ እናወራለን። ቤተ ክርስቲያንን ከማጽናናት ይልቅ ልንገላት እንሄዳለን። የሚያጽናና ነው የሚለው። ልትታረም የሚገባት ካለ እርማቱ በነቢያት ይሰጣት ይገባል፣ ምንም ጥያቄ የለውም። ነገር ግን በነቢያት ተመስሎ ሊያፈርሳት የሚነሳ የሐሰት ትንቢት ስለሚኖር እዚያ ላይ በጣም ጥንቃቄ ልናደርግ ይገባል። ይሄ አራተኛው ነው። ትንቢት መነገር ያለበት ቤተ ክርስቲያንን ለማነጽ ነው። አምስተኛው ክርስቶስን የሚመስል ህይወት ሊኖሩ ይገባል ነቢያት። የነቢያት ህይወት ምስክር ሊሆን ይገባል ለእግዚአብሔር እንጂ ለሌሎች ምስክር መሆን የማይችል ህይወት ይዘው ነቢያት ነን ቢሉ ይወድቃሉ በጭራሽ። ማቴዎስ ምዕራፍ 7 15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠበቁ። የበግ ለምድ ለብሰው በግ የሚመስሉ ማለት ነው። ውስጣቸው ግን ነጣቂ ተኩላዎች ከሆኑ ተጠንቀቁ። ምክንያቱ ለምዱን መልበስ ትክክለኛ በጋ ያደርጋል። አስመሳይ ነው የሚያደርጋቸው። ስለዚህ ራሱ ጌታ ኢየሱስ የተናገረው ቃል ነው። የበግ ለምድ ለብሰው ከሚመጡ ከሐሰተኛ ነቢያት ተጠንቀቁ። ቁጥር 16 ከፍሬያቸው ታውቋቸዋላችሁ። ፍሬያቸው ምን አይነት ነው? የነዚህ ነቢያት ፍሬ የሚያፈሩት ፍሬ ምን ይመስላል? ክርስቶስ የሄደበትን መንገድ የሚከተሉ፣ የክርስቶስን የእግር እርምጃ የሚከተሉ፣ ክርስቶስን ወደ መምሰል የሚሄዱ ወይስ የዛ ተጻራሪዎች? እነዚህ ክፎች ናቸው። በሕይወታቸው ሊመሰክሩ ይገባል። አንደኛ ከበለስ እሾህ፣ ከእሾህ በለስ መልቀም አይቻልም። ፍሬው ይታያል። የመንፈስ ቅዱስ ፍሬዎችን የሚያፈሩ ከሆነ የመንፈስ ቅዱስ ፍሬዎች በላያቸው ላይ የሚታዩ ከሆነ እነዚህ ነቢያትን እንቀበላቸዋለን። የመንፈስ ቅዱስ ፍሬ ከሌላቸው፣ ፍሬያቸው የስጋ ፍሬ ከሆነ እነዚህ ነቢያት እንጥላቸዋለን። እግዚአብሔር ያስነሳቸው ነቢያት አይደሉም። ከቤተ ክርስቲያን ከፍሎ ይዞ ለመውጣት የሚታገሉ ከሆነ፣ ብዙዎች ቤተ ክርስቲያንን ለማፍረስ የሐሰተኛ መልእክት ይዘው የሐሰተኛ ተልእኮ ይዘው ከቤተ ክርስቲያን አንጉደው አፍልሰው ብዙ ሰዎችን ይዘው ለመውጣት የሚሞክሩ አሉ። አዝናለሁ። የትናንትና ምስክራችን ምን የመሰሉ ወንድሞቻችንን እና እህቶቻችንን ያሳጡን የዴቪዲያንስ እንቅስቃሴ አብረውኝ በአገልግሎት የነበሩ ወንድሞቼና እህቶቼ ከቤተ ክርስቲያን ተነጥለውና ተገንጥለው ይወጡ። ከቤተ ክርስቲያን ጥቅም ፍለጋ ይዞ ለመውጣትና ለማደራጀት የሚፈልጉ የቤተ ክርስቲያንን ሁኔታ የሚቃወሙ ካለ አትውሰዱ። ከፍሬያቸው ታውቋላችኋላችሁ ብሎናል። ፍሬያቸው በእንደዚህ አይነት ነገር ላይ የተመሰረተ ከሆነ ሊጣሉ ሊተው ይገባል። በጭራሽ እውነተኛ ነቢያት መሆን አይችሉ። ስድስተኛው መለኪያ ነቢዩ ስለ ራሱ ሳይሆን ስለ እግዚአብሔር ሊመሰክር ይገባዋል። አቤት እንደው ሰባኪዎች፣ ተናጋሪዎች፣ መልእክተኞች ይሄን አድርጌው ይሄን ሰርቼው እንዲፈጥሬው እንዲህ አድርጌው ብለው ስለ ራሳቸው ክብር የሚናገሩ ከሆነ ነቢያት አይደሉ። በጭራሽ ነቢያት አይደሉ። ነቢያት ስለ ራሳቸው ክብር ሳይሆን የሚናገሩት ስለ እግዚአብሔር ክብር ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ ክርስቶስ ወደዚህ ምድር ከመጣበት አንዱ ዓላማው አብን ለማክበር ነበር። የሰውን ልጅ ከኃጢአት ለማዳን አብን ለማክበር ያንን የመጣበትን ዓላማ ደግሞ ከግቡ አድርሷል። መምህር ሆይ ስለው እንኳን ከክርስቶስ ኢየሱስ የበለጠ መምህር የለም አይደል? መምህር ስለው እንኳን መምህር አትበለኝ፣ መምህር አንድ ነው። ወደ ሰማይ አባቱ አሳየ መምህር እግዚአብሔር ነው ብሎ እግዚአብሔር ሊልቅ ይገባል፣ አባቴ ሊልቅ ይገባል። የነቢያትም የመጀመሪያ ትልቁ ተልእኳቸው ሊሆን የሚገባው እግዚአብሔር ሊልቅ ይገባል ነው። እግዚአብሔር ከፍ ሊል ይገባል ነው። ትልቁ የመጀመሪያው ተልእኳቸው እግዚአብሔርን ከፍ ማድረግ ነው። ለመሆኑማ ዞር ብለን ስንመለከት እኛ የምንሰራው ስራ አለ እንዴ? እግዚአብሔር ነው እንጂ የሚሰራው? እኔ ሰርቼ የምንለው ማን ነው የሰራው? ነቢያትም እኮ የሚሰሩትን የሰሩት እነሱ አይደሉ፣ እግዚአብሔር ነው የሰራው። በመከራ ውስጥ እኮ ሲያልፉ ያጸናቸው እግዚአብሔር ነው፣ ያቆማቸው እግዚአብሔር ነው፣ ክሬዲቱ የእግዚአብሔር ነው። እኛም እኮ የምናደርገው መልካም ነገር በውስጣችን ካለ የእግዚአብሔር እኮ ነው፣ የኛ አይደለም። ማሰብንም ማድረግንም መፈጸምንም ሁሉን በውስጣችን የሚያደርግ እግዚአብሔር ነው እኮ ነው የሚለው። ታዲያ ለምንድን ነው የእግዚአብሔርን ክብር ወስደን ለራሳችን ማድረግ የምንሞክረው? አቤት ሰዎች ሲያመሰግኑን ደስ ሲለ፣ እገሌ እንዴት ሐዋርያነት አዋቂ ነው፣ እገሌ እንዴት አይነት መምህር ነው፣ እገሌ እኮ አትበሉን፣ ፕሊስ አትበሉን። እገሌ የሚባል ነገር የለም በእኛ ውስጥ፣ እግዚአብሔር ብቻ ነው ያለው። ስራውንም የሚሰራው እግዚአብሔር ነው፣ የሚያደርገውም እግዚአብሔር ነው፣ የሚያከናውነውም እግዚአብሔር ነው። ክብሩን ሙሉ ለሙሉ እግዚአብሔር ሊወስድ ይገባል። ስለዚህ ነቢያት ምንጊዜም በሚቆሙበት ጊዜ ሊናገሩ የሚገባው ስለ እግዚአብሔር ክብር ነው፣ ስለ ራሳቸው ክብር አይደለም። ቁጥር 4 ላይ እኔም ላደርገው የሰጠኸኝን ስራ ፈጽሜ በምድር ላይ አከበርኩህ። የሰጠኸኝን ስራ ፈጽሜ አከበርኩህ። በምድር ላይ የሰጠንን ስራ ለመፈጸም በምንንቀሳቀስበት ጊዜ የምናከብረው እግዚአብሔርን ነው። የሰው አይኖች ሁሉ ወደ እግዚአብሔር እንዲመለከቱ ልናደርግ ይገባል። እኔ ላንስ፣ እርሱ ግን ሊልቅ ይገባዋል፣ ከፍ ሊል ይገባዋል ነው የነቢያት መልእክት። ስለዚህ ነቢያት የመጀመሪያ ትልቁ እርምጃቸው እግዚአብሔርን ማሳየት ብቻ ሊሆን ይገባል። እኔ የሚለው ቃል ከነሱ ሊወገድ ይገባል። ይሄ አንዱ መለኪያ ነው ነቢያት የሚለኩበት። ሰባተኛው ሌሎችም አሉ፣ ሌሎችን እጨምራለሁ። ሰባተኛው ሰባት ያልኩትን ልጨርስ መጀመሪያ። ሰባተኛው ለእግዚአብሔር የሚታዘዙ መሆን አለባቸው ነቢያት። የእግዚአብሔርን ትእዛዝ ሊጠብቁ እንደሚገባቸው ከአሁን በፊት በሰፊው ተነጋግረናል። ግን አንዳንድ ቃሎች ብዬ ላልፍ ፈልጋለሁ፣ ብዙ እዚህ ላይ ጊዜን አልወስድም ስለተነጋገርንባቸው። እንደዚህ ይላል፣ በእንግሊዝኛው ነው የማነበው፣ የአማርኛው እንደዛ ብሎ ስላላስቀመጠው። ራእይ 22:14 ብለስድ አር ዘይ ዳት ዱ ሂስ ኮማንድመንትስ፣ ትእዛዙን የሚጠብቁ ቅዱሳን ናቸው፣ የማይጠብቁ ግን አይደሉ። ስለዚህ የእግዚአብሔርን ሕግ እየረገጡ ነብይ ነኝ ብለው ቢነሱ እግዚአብሔር አልሰጣቸውም፣ ከእግዚአብሔር አልተላኩም። ምክንያቱም አንዱ መለኪያ እየተሰጠን ያለው የእግዚአብሔርን ትእዛዝ የሚጠብቁ መሆን አለባቸው፣ የተባረኩ የተቀደሱ እነርሱ ናቸው። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በረጅም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጡ ብፁዓን ናቸው። የእግዚአብሔርን ትእዛዝ የሚጠብቁ ወደ ሕይወት ዛፍ ለመድረስ ስልጣን የተሰጣቸው ልብሳቸውን በበጉ ደም አጥበው የሚያጠሩና የሚያነጹ እነዚህ ነቢያት መሆን ከእነዚህ መካከል ነቢያት ቢነሳ እንቀበላለን። ከመለኪያዎች አንዱ ይሄ ነው። ኢሳይያስ ምዕራፍ 8:16 ሕጌን በደቀ መዛሙርቴ አትም፣ መለያቸው ይሄ ነው። ሕጌ በደቀ መዛ እግዚአብሔርን ደቀ መዝሙር ተከታይ ማለት ነው። እግዚአብሔርን በሚከተሉ ሰዎች ላይ የእግዚአብሔር ሕግ ይታተማል፣ ማተም ነው ወገኖቼ አትም ነው ያለው ሌላ ነገር አይደለም ያለው ስለዚህ የእግዚአብሔርን ትእዛዝ ለመስማት የሚጸየፉ ከመካከላችን ነብይ ያለን ቢሉ ያ ነብይ አይደለም ኢሳይያስ 8:20 ወደ ህግና ወደ ምስክር ሄዱ እንዲያለውን ቃል ባይናገሩ ንጋት አይበራላቸውም ነቢያትን የምትመዝኑት በትንቢትና ነቢያት በተናገሩት ትንቢት ቃል በመቆማቸውና በህጉ ነው የምትመዝኗቸው እንደዚህ አይነቱ ነገር የማይናገሩ ከሆነ ንጋት የለባቸው ጨለማዎች ናቸው የጨለማ ስራዎች ናቸው አትከተሏቸው ለንከተል አይገባም ሰባቱ መለኪያዎች እነዚህ ናቸው ይሄንን ሰባት መለኪያ አስቀምጡ እንጂ ከዛም የሚጨመሩ ሌሎች መለኪያዎች አሉ ላስቀምጣቸው የምፈልገው ዛሬ መጨረስ ስላለብኝ ቶሎ ለመሄድ ሞክራለሁ አንደኛ እግዚአብሔር በዘላለም ሰዓት ያቃጥላል ብለው የሚያምኑ ነቢያት መሆናቸው እግዚአብሔር የፍቅር አምላክ ነው እግዚአብሔር ወዳጅ ነው እግዚአብሔር የፍቅር አምላክ ነው ብሎ መልሶ በዘላለም ሰዓት ሲጠብስ ይኖራል የሚሉ ፈጽመው ነቢያት መሆን አይችሉ የእግዚአብሔርን ፍቅር እያጠፉ ስለሆነ በዚህ ጉዳይ ላይ ብዙ ብለናል ሌላ ጊዜ እየመለሳለሁ የዘላለም ሰዓት የሚባል እንደሌለ ሁለተኛ ነፍስ አትሞትም ብለው የሚያምኑ ነቢያት መሆን አይችሉ ኃጢአት የምትሰራ ነፍስ እሷ ትሞታለች ነው የሚለን መጽሐፍ ቅዱስ ስለዚህ ነቢያት መሆን አይችሉ ሶስተኛ ክርስቶስ ፍጡር ነው ብለው የሚያምኑ እነሱም እንደዚያው ክርስቶስ ፍጡር ነው እግዚአብሔር የፈጠረው ፍጡር ነው ክርስቶስ እግዚአብሔር ነው በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ አንደኛ ዮሐንስ አሚን ዮሐንስ ወንጌል ምዕራፍ 1 ከአንድ እስከ 3 ቁጥር 14 ቃልም ሥጋ ለበሰ በእኛ አደረ ስለዚህ እግዚአብሔር ክርስቶስ ኢየሱስ እግዚአብሔር አይደለም ብለው የሚናገሩ ነቢያት መሆን አይችሉ በፍጹም ቃሉ አይፈቅድላቸው ስላሴን የማይቀበል አብ ወልድ መንፈስ ቅዱስ በሶስትነቱና በአንድነቱ የማያምኑ ነቢያቱ ነው መነሳት አይችሉ ጻፉ ከፈለጋችሁ ወይም ተመልሳችሁ አዳምጡ በሚስጥር ንጥቀት የማያምኑ ነቢያት መሆን አይችሉ አብዛኞቹ አብያተ ክርስቲያናት አሁን እግዚአብሔር ሰዎችን በሚስጥር መጥቶ ይዞ ይሄዳል ይነጠቃሉ ይወሰዳሉ አብዛኞቹ ነቢያት ያንን የሚያምኑ ናቸው ዛሬ በምድራችን ላይ ያሉት እግዚአብሔር በሚስጥር አይደለም የሚመጣው ክርስቶስ በሚስጥር መለከት ይነፋል ሙታን ይነሳሉ በክብር ይገለጻል ይሄንን መቀበል የማይችሉ ነቢያት አድርገን ማስቀመጥ አንችልም የትንቢት መንፈስን የማይቀበሉ በተለይ ሰባተኛ ቀን አድቬንቲስት ሆነን የትንቢት መንፈስን የማንቀበል ከሆነ እግዚአብሔር ሌላ ትንቢት አይሰጠንም ምክንያቱም ነቢያት ለነቢያት ይገዛሉ ይላል ዳንኤል ወደ ንስሐ ወደ እግዚአብሔር የቀረበው በኤርሚያስ የተነገረውን የትንቢት ቃል አይቶ በተባለው ጊዜ እስራኤል ባልተመለሰች ጊዜ ወደ ንስሐ ገባ ዳንኤል ነብይ ነው ለነብዩ ለኤርሚያስ ቃል ግን የእግዚአብሔር አፍ መሆኑን ስለማያምን ለዛ ይገዛ ነበር የነቢያት መንፈስ ለነቢያት ይገዛል ይላል ቃሉ ስለዚህ የትንቢት መንፈስ ከእግዚአብሔር አይደለም ብለን የምናምን ከሆነ እንደ አንድ አድቬንቲስት ነብይ ነኝ ብሎ ቢነሳ አይቀበልም እኔ ቤተክርስቲያን አትቀበልም እውነቱን ለመናገር ሰባተኛ የክርስቶስን አማላጅነት የማይቀበሉ ምክንያቱም ክርስቶስ ብቻ ነው አማላጅ ለዚህ ብዙ ጥቅሶች ካሁን በፊት ተነጋግረናል ኮመን አንደርስታንዲንግም ስላልን በዚህ ላይ ጊዜ አልወስድም ስምንተኛው የማማለድ ስርዓት ከክርስቶስ ውጭ በሌላ አለ የሚሉ ካሉ ስህተት ነው። መንገድም እውነትም ህይወትም እኔ ነኝ፣ በእኔ በቀር ማንም ወደ አብ አይመጣም። ዮሐንስ ወንጌል 14:6 ሌሎችም ጥቅሶች አሉ። ይሄ ይበቃናል፣ ብዙ ስላለ በዚህ ዙሪያ ላይ። ስምንተኛ ዘጠነኛ የቤተ ክርስቲያንን አደረጃጀት የማይቀበሉ እግዚአብሔር የቤተ ክርስቲያንን አደራጀት ስርዓት አለ፣ ኦርደር አለ። ይሄን ስርዓትና ኦርደር መከተል የማይፈልጉ ከሆነ መሆን አይችልም። ምክንያቱም ክርስቶስ ቤተ ክርስቲያንን ህይወቱን አሳልፎ የሰጠላት ስለሆነ ለቤተ ክርስቲያን የሰጣትን አደረጃጀት የማይቀበል ነብይ ሊሆን አይችልም። ለዚህ ነው በየቦታው እየተገነጠሉ እየወጡ የየራሳቸውን የሚያቋቁሙት። እግዚአብሔር ለቤተ ክርስቲያን የሰጣትን ኦርደር ስለማይቀበሉ፣ ይህን ኦርደር የማይቀበል ነብይ መሆን አይችልም። አስረኛ የመቅደሱን አገልግሎት የማይቀበሉ አቤቱ መንገድ በመቅደስ ነው የሚለውን እስከ ዛሬ ከአንድ አመት ከሁለት አመት በላይ ያጠናነውን ትምህርት ያንን መቀበል ከማይችሉ መካከል እግዚአብሔር ነቢይ ያስነሳል ብዬ አምኛ አልቀበልም፣ ቤተ ክርስቲያንም አትቀበልም። አንዱ መለኪያ ያ ነው። አስራ አንደኛ የእግዚአብሔር ቃል አውቶሪታቲቭ አይደለም የሚል የእግዚአብሔር ቃል አውቶሪታቲቭ ነው። በአማርኛ ምን እንደምለው አላውቅም። ከሁሉም በላይ የሆነ አዛዥ፣ የበላይነት ያለው፣ ሁሉንም የሚያስተዳድር፣ ሁሉንም የሚያስተናግድ የእግዚአብሔር ቃል ነው። የእግዚአብሔር ቃል አውቶሪታቲቭ አይደለም የምንል ከሆነ እንሳሳታለን። ነቢያን የሚል ከሆነ ይወጣል። የእግዚአብሔር ሕያው መቅደስ የሰው ልጅ መሆኑን የሚክዱ ምክንያቱም የቤተ መቅደሱ ትምህርት ሄዶ የሚያሳየን የሰው ልጅ እንደሚነጻ፣ የእግዚአብሔር መቅደስ እንደሚሆን፣ የእግዚአብሔር ማደሪያ እንደሚሆን ስለሆነ የሚያሳየው የሰው ልጅ የእግዚአብሔር ቤተ መቅደስ አይደለም፣ የእግዚአብሔር ማደሪያ አይደለም ብለው የሚያምኑ ነቢያት መሆን አይችሉም። ጽድቅ በእምነትን የማይቀበሉ ጀስቲፊኬሽን፣ ሳንቲፊኬሽን፣ ፐርፌክሽን ጽድቅ በእምነት ቅድስና በእምነት እና ፍጽምና በእምነትን የማይቀበሉ የዚህ ክፍል ይሆናሉ ብሎ ማመን ይከብዳል። ነቢያት ይሆናሉ ብሎ አስራ አራተኛ ውሸታሞች፣ ሌቦች፣ አመንዝሮች፣ ተሳዳቢዎች ባለራ ዮሐንስ ይነግረናል። ከነዚህ መካከል ነቢይ ቢነሳ ቤተ ክርስቲያን አትቀበልም፣ እኔም አልቀበልም ቃሉ ስለማይል። 18ኛ 15ኛ 28ቱን የመጽሐፍ ቅዱስ መሰረታዊ እምነቶች ከማይቀበሉ መካከል እግዚአብሔር ነብይ ያስነሳል ብያለሁ። ምክንያቱም 28ቱ መሰረታዊ እምነቶቻችን በመጽሐፍ ቅዱስ ላይ የተደገፉ ስለሆነ ይሄንን ከንቱ ለማድረግ የሚሄድ ጉዳይ ነብይ የለውም፣ ነብይም መሆን አይችልም። ይሄንን አምናለሁ። 16ኛ ስፒሪቹዋሊዝም ወይም ደግሞ ሰው ከሞተ በኋላ ተመልሶ ይመጣል ብለው የሚናገሩ ሰዎች ስህተት ነው። ሰው ከሞተ በኋላ እንደገና አይነሳም። ክርስቶስ እስከሚመጣ ድረስ የሚነሳው ኢየሱስ ክርስቶስ ከመጣ በኋላ ነው። በመለከት በኃይል በክብር ክርስቶስ ሲገለጽ ሙታን ይነሳሉ። እስከዚያ ድረስ ግን የሚነሳ የለም። በዛ ዙሪያ ላይ ካሁን በፊት ብዙ ተነጋግረናል። ዛሬ በዚሁ በአሜሪካ ምድር ላይ እንኳን ሙታንን አምጥተው የሚያናግሩ አሉ አስመስለው። ስለዚህ በዚህ ላይ የተመሰረተ ትምህርት የሚከታተሉ ሰዎች ነቢያት መሆን አይችሉም። የጌታ ኢየሱስ ክርስቶስን ስጋና ደም አምነው የማይቀበሉ እርሱን ከንቱ የሚያደርጉ ነቢያት መሆን አይችሉም። የቤተ ክርስቲያንን ኦርደር የማይቀበሉ ለምሳሌ ጉባኤ፣ ቦርድ፣ ፓስተር፣ ይሄ አደረጃጀቱ ነው። ከዛም ስር የሚደራጁ ሌሎች አደረጃጀቶች አሉ። የሽማግሌዎች፣ የዲያቆኖች፣ የወጣቶች፣ የጻፊዎች፣ የገንዘብ ያዦች እነዚህን አደረጃጀቶች የማይቀበሉ ትንቢት አይሰጣቸው በፍጹም። ምክንያቱም እግዚአብሔር ቤተክርስቲያን በዚህ መንገድ እንደተደራጅ ስለፈቀደ 19ኛ ልጨርስ ነው፣ ሁለት ብቻ ነው የሚቀረኝ ታገዙኝ። 19ኛ አስራትና ስጦታ ለቤተክርስቲያን በመመለስ የማያምኑ ነቢያት መሆን አይችሉ። ምክንያቱም እግዚአብሔር ቤተክርስቲያንን አደራጅቷል። እግዚአብሔር ቤተክርስቲያንን ካደራጀ አስራታችንና ስጦታችን ለቤተክርስቲያን ልንመልስ ይገባል። ሃያኛ ከመጽሐፍ ቅዱስና ከትንቢት መንፈስ ተጻራሪ የሚያስተምሩ ነቢያት መሆን አይችሉ። 21ኛ የሶስቱን መላእክት መልእክ በከፊልም ሆነ ጠቅላላ የማይቀበሉ ትንቢት አይሰጣቸው። የሶስቱ መላእክት መልእክ ምን እንደሆነ እናቃለን። አንድ ታሪክ እናገርና አቆማለሁ። የሚገባ ድምጽ አለ ባካችሁ። ነህምያ ምዕራፍ 13 ቁጥር 3 ህጉን በሰሙ ጊዜ ድብልቅልቁን ህዝብ ሁሉ ከእስራኤል ለዩ። ወደ ቤተ ክርስቲያናችን በሚመጡበት ጊዜ የተደበላለቀ ህዝብ ሞልቶበታል። ይሄንን የተደበላለቀውን ህዝብ ግን የምንለይበት መንገድ በቃሉ ነው። ነህምያ በሰንበት ቀን ኢየሩሳሌምን ለመስራት መጥቶ በዚሁ በ13 ላይ የሚነግዱ ሰዎች አየ። በሰንበት ቀን የሚሸጡት ከውጭ መጥተው ነው፣ የሚገዙት ግን አይሁዳውያን ናቸው። በሰንበት ቀን እንዳይነገድ እንዲዘጉ ታዘዘ። እንዲዘጋ ከታዘዘ በኋላ ከአሕዛብ ጋር ተጋብተው ስለነበረ ድብልቅልቃቸው ወጣ። እንዴት ያርጋቸው? እነዚህን ሰዎች መለየት ፈለገ። እነዚህን ሰዎች መለየት ሲፈልግ አሰለፈ ነዋለ። እስኪ የምትናገሩት ቋንቋ የትኛው ነው? ሂብሩ ተናገሩ፣ የአይሁድን ቋንቋ ተናገሩ። መናገር አልቻሉ። የአዛጦን ቋንቋ ነው የሚናገሩት። የአዛጦን ቋንቋ የሚናገሩትን ከአይሁዳውያን ለያቸው። ለምን? ለአይሁዳውያን የእምነት መክፋት ምክንያት እነዚህ ስለሆኑ አበጥሮ አወጣቸው። ዛሬም እኛ በቤተ ክርስቲያናችን የተደበላለቀ ህዝብ አለ። ቋንቋችን የመጽሐፍ ቅዱስ ቋንቋ ነው። ከመጽሐፍ ቅዱስ ቋንቋ ውጭ የሚናገሩ ያዛጦን ቋንቋ ያላቸው ካሉ ሊለዩ ይገባል። ያዛጦን ቋንቋ ለቤተ ክርስቲያናችን ስለማይበጅ፣ ያዛጦን ቋንቋ ከቤተ ክርስቲያናችን መጥፋት ስላለበት፣ ይሄን ያዛጦንን ቋንቋ የምንለካበትና የምንመዝንበት ግን አውቶሪታቲቭ የተባለው የእግዚአብሔር ቃል ተሰጥቶናል። በእግዚአብሔር ቃል እንለየዋለን፣ በትንቢት መንፈስ እንለየዋለን። ከዛ ውጭ የሆነ ከሆነ የአዛጡን ቋንቋ ነው ልንቀበለው አይገባም። ስለዚህ ነቢያትን የምንለካበት ነጥብ ይሄ ነው። ከዚህ ውጭ ከሆኑ ከእግዚአብሔር ናቸው ብለን አንቀበላቸው። ልንመዝናቸውም አንፍራ። ከመዘናቸውም በኋላ ከዚህ ውጭ ከሆኑ እንተዋቸው። የነቢያት መመዘኛ ነጥቦች እነዚህ ናቸው። እንጸልይ። የሰማይ አምላክ እግዚአብሔር ሆይ እጅግ አድርገን እናከብርሃለን። በዚህ በመጨረሻ ዘመን ጌታ ሆይ አንተ እስክትመጣ ድረስ የምትቆይ ቤተ ክርስቲያን ይህች ቤተ ክርስቲያን ነች። ከዚች ቤተ ክርስቲያኖች ሌላ አደረጃጀት ከቶ ሊሆን አይችልም። በዚችው በሎዶቅያ ቤተ ክርስቲያን ሆነን እንድንጠብቅህ አይኖቻችን ክፈትልን። በሎዶቅያ ውስጥ ተሆኖ ደግሞ የሎዶቅያን ህዝብ ለመበተን የሚደረግ የሐሰት ትንቢት ሁሉ በጌታ በኢየሱስ ክርስቶስ ስም ተጠርጎ ይውጣ። እችን ቤተ ክርስቲያን ይዛሃት ልትሄድ ስትመጣ የጽድቅህን ልብስ ስታጎናጽፋት አብረን የምንጎናጸፍ እንድንሆን አንተ እርዳን። አባት ሆይ ለቤተ ክርስቲያን ራስህን ሰጥተህላታል። ቤተ ክርስቲያንህን ተወዳታለህ። ጌታ ሆይ በምትወዳት ቤተ ክርስቲያን ውስጥ ስለሆነ ደግሞ እናከብረሃለን። ነገር ግን ጌታ ሆይ እችን ቤተ ክርስቲያን ሊያጎድፋት፣ ሊነቅፋት፣ ሊያጠፋት የሚመጣ ኃይል ቢኖር ጌታ ሆይ ደምህን ያፈሰስክላት ጌታ ትሟገትላታል፣ ታድናታል። ነገር ግን ጌታ ሆይ ከሚድነው ህዝብ ጋር አብረን የምንድን እንድንሆን የሚያስተውል አእምሮ ስጠን። በቃሌ ላይ የተመሰረትን አድርገን ከእውነት እንዳንሸሽ ከእውነት እንዳንርቅ አንተ ስላስተማርከን ትምህርት እናከብረሃለን። ኃይሉም ክብሩም ስልጣኑም ማስተዋሉም ያንተ ስለሆነ ሁሉንም ለአንተ እናስረክብሃለን። አንተ ክበር፣ ህዝብህን ባርክ፣ ህዝብህን ለሰማይ አዘጋጅ። ስለሰማህን ተባረክ። በጌታ በክርስቶስ ስም አሜን። ተባረኩ። ጨርሻለሁ።
እህቴ ሄሮት አንድ ነገር ልናገር። እርግጠኛ ነኝ እርግጠው የጉባኤ ጊዜ አይደለም ግን መናገር ፈልጌ እሺ መናገር የፈለግኩት መንፈስ የጎሰጎሰኝ ስለ ወንድሜ ስለ ኢሳያስ ስለሚያቀርበው ጥልቅ ትምህርት እግዚአብሔርን ለማመስገን እና እሱንም ለማመስገን ነው። በቃሉ የተመሰረተ በደንብ ዝግጅት ያለበት መሆኑ የሚያስታውቅ መልእክት ስለምታስተላልፍን ተባረክ። እግዚአብሔር ይባርክህ። ለእኛም ሌሎቻችን ለምናስተምር ለምንሞክረውም አርአያ ነህ። እግዚአብሔር ይባርክ ለማለት ነው። ጨርሻለሁ።
አሜን። ጋሽ እንግዳው እውነት ነው፣ እውነት ግን ነው። ጠለቅ ያለ ትምህርት ነው የሚያስተምረን። እኛ ደግሞ ማስተዋል እንድንችል እግዚአብሔር አምላክ ጸጋውን ያብዛልን። ስለመጣልን ቃል እግዚአብሔርን እጅግ አድርገን እናመሰግናለን። በኢሳያስ በወንድማችን በኩል ሆኖ ደግሞ ስለተናገረን እግዚአብሔር የተመሰገነ ይሁን። ተባረክ ወንድሜ፣ ጸጋውን ያብዛልህ። አብልጦ ደግሞ ይጠቀምብህ ላለሁ እኛ ደግሞ ይህንን የተሰጠንን የተማርነውን እንደገና እንድናዳምጠው እንደገና እንድናሰላስለው እግዚአብሔር አምላክ እንዲረዳን ሐሰተኛ ነቢያትን እንዴት እንደምንለይ ነው የተማርነው እና እግዚአብሔር አምላክ ይርዳን እኛም መለየት እንድንችል እንደሌላው እነሱ በተናገሩት ወደዛ ወደዚህ እያልን ነፋስ እንደሚያወዛውዘው እንትን እንዳንሆን እኛም እግዚአብሔር አምላክ ይርዳን። ተባረክ። እግዚአብሔር አብልጦ ይባርክ እላለሁ። እሺ፣ ከዚህ ቀጥሎ እንደገና እህታችን ወርቅዬ መዝሙር ትባርከናለች። ጊዜውን ለእሱ አስረክባለሁ። ተባረኪ።
አሜን፣ አሜን። እኔም እግዚአብሔርን ጭምር ባርከዋለሁ። ስለ እግዚአብሔር ኢሳያስን እጅግ አድርጌ አመሰግናለሁ። ክብሩን ሁሉ ሲውሰድ በእውነት ስለመጣልን ቃል እግዚአብሔር ይመስገን። እግዚአብሔር ይባርክ። ጊዜና ሰዓትን ወስደ ስለምታጠና ለእግዚአብሔር ክብር እዘምራለሁ። ቨርስ ዘጠኝ የሚለውን 165 ቨርስ መጽናት እግዚአብሔር ይዛል። ነፍሶች ሁሉ በኃጢአት የተጠቁ ናችው፣ በእውነት ጌታችን ፈዋሽ ነው። በቃሉ ብታምኑ ይቅርባይ ነው ይቅርባይ ነው መድኃኒታችን ኢየሱስ ለኛ ሲል በመስቀል ደሙን አፈሰሰ ድል ከሆነው ኃጢአት እርሱ እርሱ ያነጻናል በእርሱ ጽኑ በእርሱ ጽኑ በጌታ ጽኑ ይቅር ባይ ነው ይቅር ባይ ነው መድኃኒታችን አሁን ኢየሱስ መሪያችን ነው ለረፍት የሚጠራን በእርሱ ብናም ሳንዘገይ ደስታ ይሰጠናል በእርሱ ጽኑ በእርሱ ጽኑ በጌታ ጽኑ ይቅር ባይ ነው ይቅር ባይ ነው መድኃኒታችን ወደ እርሱ እንሂድ በአንድነት ወደ ክቡር ጌታ በእጃችን ሀገር በደስታ ከእርሱ ጋር እንድንኖር በእርሱ ጽኑ በእርሱ ጽኑ በጌታ ጽኑ ይቅር ባይ ነው ይቅር ባይ ነው መድኃኒታችን አሜን
አሜን አሜን አሜን እግዚአብሔር አምላክ ይባርክሽ እህቴ በእርሱ እንድትጸና እሱን ሙጥኝ እንድንል እሱ በመንፈሱ እንዲመራን እግዚአብሔር አምላክ ይርዳን። እኛም ደግሞ እንድንታዘዝ እግዚአብሔር ይርዳን። እንግዲህ ዛሬ የተማርነው ሐሰተኛ ነቢያቶች የሚለቁበት ነጥቦችን ነው። ወደ ሰባት የሚሆኑ ጠቅሶልን እንደገና ደግሞ ሌላ 21 ደግሞ ጠቅሶልናል እና እነዚህን ሁሉ እንድናውቅና ሐሰተኛ ነቢያቶችን አሁን እንደዚህ እንዳሸን የፈሉትን መለየት እንድንችል እግዚአብሔር አምላክ ይርዳን። ስላልተሁኝ በአገራችን አሁን በጣም ፈልተው ፈልተው እና ሰው ደግሞ ዝም ብሎ እንደ በግ ሲነዳ ሳይ ግርም ይለኛል። ያው እኔ ብዙ አውቄ ሳይሆን ግን አንዳንዱ እንዳልሆነ የሚያስታውቅ ሁሉ ሆኖ ግን ሰው ዝም ብሎ ይከተላል እነሱንና እግዚአብሔር አምላክ ደግሞ ይህንን እኛን ደግሞ ላስተማረን እግዚአብሔርን እጅግ አድርገን እናመሰግናለን። ተባረኩ ያገለግላችሁ ትን ሁሉ እግዚአብሔርን አመሰግናለሁ። ዛሬ እንግዲህ የተቀዳው ቁጥር 7222 ነው። 7222 ነው የተቀዳውን የምንሰማበት ቁጥር 6054754989 ነው። ፓስኮዱ ደግሞ 7128 ፓውንድ አድርገን ማዳመጥ እንችላለን። ወይም ሻሎም ዌብሳይት ከብተን በቅርብ ጊዜ የተቀዱ ከሚለው ላይ ማግኘት እንችላለን። ከዚህ በፊት የሚያመለጡን ካሉ እነሱን ገብተን እናያቸው። ግን 25 ነው እንትኑ ላይ የሚኖረው ከስር ከስር እየሄደ ከላይ ያለው ሲጨመርበት ከስር ያለው ቶሎ አናገኘውም። እንዴት ማግኘት እንደሚቻል ግን አላቅም። ደሱ ቢቻል ደስ ይለኝ ነበር ማግኘት ቢቻል። ቁጥሩን ኮዱን አስገብተን እንዲወጣልን ማድረግ የሚቻልበት ዘዴ ቢኖር ጥሩ ነበረ እና እግዚአብሔር የተመሰገነ ይሁን ስለመጣልን ቃል ማስተዋል እንድንችል እግዚአብሔር ይርዳን። ከዚህ ቀጥሎ ቀጥታ ወደ ጸሎት ነው የምንሄደው። የጸሎት አደራዎቻችንን ይዛለን። መቤትዬ ወደ እግዚአብሔር ዙፋን ታቃበናለች። ለአገራችን እንጸልያለን። ለታመሙ ወገኖቻችን እንጸልያለን። ለቤተ ክርስቲያናችን እንጸልያለን። እኛም የምንማረው የተማርነው በልባችን እንዲቀመጥልን እንድናደርገው እንድንከተል እግዚአብሔር እንዲረዳን ለሁላችንም እንጸልይ። ለወላጆች ዛሬ እንግዲህ ለቤተሰብ የሚጸለይበት ጊዜ ነው። ለቤተሰብ እንጸልይ፣ ለእያንዳንዱ ቤተሰብ፣ ለልጆች፣ ለወላጆች እንጸልይ፣ ለትዳር እንጸልይ። እንደገና ደግሞ ለብቻቸው ሆነው ልጆች ለሚያሳድጉ እንጸልይላቸው። ለሁሉም እዚህ ሀገር ልጅ ማሳደግ በጣም ከባድ ነው እና እግዚአብሔር አምላክ እንዲረዳቸው ለሁሉም እንጸልይላቸው። እነሱም ደግሞ ጠንክረው ወደ ቤተ ክርስቲያን መሄድ እንዲችሉ እግዚአብሔር እንዲረዳቸው እንጸልይላቸው። በልጆች በጣም የሚቸገሩ ብዙ ሰዎች አሉ። ለእነሱም እንጸልይ፣ ትዕግስት እንዲሰጣቸው፣ ትከሻ እንዲሰጣቸው፣ ጥበብ እንዲሰጣቸው እግዚአብሔር እንጸልይላቸው። ደግሞ በኢትዮጵያ የሚደረጉትን የወንጌል ጥረቶች በሙሉ እግዚአብሔር አምላክ እንዲመራ፣ በእውነት መንፈስ እንዲመሩ፣ በሚሄዱበት ሁሉ እሱ አብሯቸው እንዲሆን እንጸልይላቸው። ሁላችንም እንደሚመቸን እንሆንና እንግዲህ ብዙ የጸሎት አደራዎች አሉ። ሁሉንም አንድ ላይ አድርጋ ቤትዬ ጸልይልናለች። ሁላችንም እንደሚመቸን
ይሰማል።
አዎ ይሰማል። የእግዚአብሔር መንፈስ ያግዝሽ። ተባርኪ።
በሰማይ በዙፋን ያለ አባታችን እና ጌታችን አምላካችን እና ፈጣሪያችን እግዚአብሔር ሆይ ተመስገን። ሰላም አሳድረህ ለዚች ቀን ስላበቃህን አባቴ፣ እድሜያችን ላይ ቀን ስለጨመርክልን፣ አዲስ ወር ስለጨመርክልን እግዚአብሔር ሆይ ምሕረት ስለበዛልን ተመስገን። ስለምንሰማነው ቃል ደግሞ እግዚአብሔር አምላክ ሆይ ተመስገን። ለወንድማችን ኢሳያስ እግዚአብሔር አምላክ ሆይ መሰረት ያለውን ትምህርት ጌታ እያስተማርን ያላወቅነውን ሁሉ እንድናውቅ ስለረዳን ጌታ ሆይ አጥቆ ታጥቆ ስለሚያገለግልህ ጌታ ሆይ አመሰግናለሁ። እኔ ጌታ አባት ሆይ ታዛዥና ታማኝ ልብ ስለሰጠው አምላኬ ተመስገን። አሁንም ህይወቱ ኑሮውን እግዚአብሔር አምላክ ሆይ ልጆቹን ትውልዱን ሁሉ መንገዱን ባሰበበት ነገር ሁሉ እግዚአብሔር አምላክ ሆይ መከናወንን በመልካም ህይወት ጌታ ሆይ መኖርን እግዚአብሔር አምላክ ሆይ ትረዳው ዘንድ እለምንሃለሁ። አባት ሆይ እኛም በሰማነው ባየነው ባወቅነው በተቀበልነው እምነት እንድንበረታ በቃልህ ጌታ ሆይ እውነት አምላክ ሆይ እንድንታደስ ጉልበት እንድናገኝ አምላኬ በውስጣችን ገብቶ ኃይል የሚሆን እንዲሆን እግዚአብሔር አምላክ ሆይ በልባችን ጽላት ይጻፍልን ዘንድ ጌታ ፈቃድ ይሁን። ይህን ክፉ ዘመን የምንሻገርበትን ጌታ ኃይል ጉልበት ስለሰጠህን አባት ሆይ ተመስገን። የኔ ጌታ እያዘጋጀህን እያነጽከን እያስተካከልከን ስላለህ ተመስገን ተመስገን። የኔ ጌታ አልህን ለማውቁ ሁሉ ደግሞ ጌታ እኛም ሌሎችም ደግሞ ጌታ የተሰማሩት ሁሉ ጌታ ሆይ አባት ሆይ ጊዜው ቅርብ ነውና አምላክ ሆይ ባልተሰማ ጆሮ እንዲሰማ ጌታ ፈቃድ ይሁን። አባት እኛንም አዘጋጀ ሌሎችንም ጌታ ሆይ ቃልህን ለሚዞሩ ሁሉ ኃይል ጉልበት ማስተዋልና ጥበብ ለሚሰሙ ሁሉ የቅዱስ መንፈስ ዝናብ ይፍሰስ። አባት ቃልህ እንዲበቅል እንዲያፈራ እግዚአብሔር አምላኩ የነፍሳት ነዱ ጌታ ሆይ እንዲገኝ አምላኬ ለምንሃለሁ። ይህን ጌታ ልፋት ብቻ ሳይሆን ውጤታማ ስኬታማ ታረጋቸው ዘንድ በየሄዱበት ደግሞ ተቀባይነት እንዲያገኙ ሞገስ ትሆናቸው ዘንድ ለምንሃል። ጌታ ሆይ ተመስገን። ስለ ቤተ ክርስቲያናችን በእውነት የተመሰረተች ስለሆነ እግዚአብሔር ሆይ ተመስገን። እናመሰግናለን።
በፍጹም መከተል በፍጹም መሰጠት ደግሞ ጌታ ሆይ እንድንከተል ትረዳን ዘንድ ፈቃድ ይሁን። የኔ ጌታ ቅዱስ መንፈስ ግን የቃልህን ሙላት ጌታ ሆይ ትሞላን ዘንድ ፈቃድ አምላክ ሰምተን ከንቱ እንዳይሆን አባት በተግባር የምንተገብረው እንዲሆን ጌታ በእያንዳንዳችን ጌታ ሆይ በፍቅር እንድንተሳሰር አምላክ ዋናው መሰረቱ ፍቅር ነው። አባት ይቅር የመባባል መንፈስ ስጠን። እኔ ጌታ በእያንዳንዳችን ውስጥ ጌታ ሆይ በዚህ ጊዜ ታሞ ባልጋ ላይ ያሉ ለረዥም ዘመን አሁንም ወይም አዲስም የታመሙ ቢሆኑ ለጸሎት አደራ ያሉ አምላክ ሆይ በዚህ ጊዜ ፈውስ ለሚያስፈልጋቸው ለምናውቃቸው ለማናውቃቸው ሁሉ ጌታ ፈውስህ ምሕረት እንዲደርስላቸው ይነው ያመስግኑ ሙታን ያመሰግኑ ሁሉ የጸሎት አደራ ደግሞ ብለው በቤት ነገራቸውን ያፈሰሱ ሸክማቸውን ደግሞ የጣሉ ጌታ ሆይ አንተ ሸክማቸውን አንስተ እግዚአብሔር አምላክ ሆይ እንቆቅልቻቸውን ፈተ ጸሎታቸውን ሰምተ በምስክርነት ጌታ ሆይ ታላቁን ስምህን ከፍ እንድናረግ ጌታ ሆይ ትረዳን ዘንድ ፈቃድ የታሆን ጸሎታችን እንዳይሰማ የሚያደርገው የኔንም የወገኔንም ኃጢአት ጌታ አመት አመት ተላለው ሁሉ ይቅርብልህ። አባት ወይ ወደ ቅዱስ ዙፋንህ እንዲቀርብ ፈቃድ ይሁን አምላክ። በእስር ቤት ላሉ በመፈታትን ጌታ ሆይ እድል እንዲያገኝ በጦር ሜዳ ያሉ ጦርነቱን በቃ ብልህ አምላክ ሰላምንና ጸጥታን ለሀገራችን ለምድራችን ለህዝባችን በሌላውም በኩል በዓለም ዙሪያ አምላኬ ለተቀሰቀሰው መከራ ጌታ ሆይ አንተ የፈጠርከው አምላክ በዚህ የእጆች ስራ ናቸው አምላኬ አስበን። የኔ ጌታ አስበን አንተን ሳያውቁ ወንጌል ሳይደርሳቸው እንዳያልቁ ጌታ ሆይ አንተ አምላኬ ልለምንሃለ። እግዚአብሔር አምላክ ሆይ በዚህ ጊዜ ወጣቶቻችን ሴልጆቹ እንዲ ልጆቻችን አምላክ ልቦናቸው ወደ አንተ እንዲቃና እንዲፈልጉህ እንዲሹ ጌታ ሆይ ፈቃድ ይሁን አባት እለምናለሁ። ይህን ጌታ በአንተ ፍርሃት ውስጥ እንዲሸሸጉ አምላኬ የህይወታቸው መሪ አድርገው እንዲይዙህ በቤትህ በመቅደስህ የማይታጡ ታረጋቸው ዘንድ ፈቃድ ለትዳር የደረሱትን ከብርሃን ልጆች ጌታ አገናኝተ ትዳራቸውን ቤታቸውን በቤት ትሰራ ዘንድ ፈቃድ አምላክ። እግዚአብሔር አምላክ እነዚያ ሶስት ልጆች አንደበታቸው መናገር ያቃታቸው እነሱን ሁሉ ደግሞ ጌታ ሆይ አንደበታቸው እንዲናገር ይፋታ ባለ ድምፅ ተናገር። የኔ ጌታ ስትናገር ሁሉ ይሆናልና ጌታ ሆይ ከላይ ቃል ይውጣ። የኔ ጌታ ቃል ህላክ ፈውሳቸው አምላክ የለመና ጩኸታችን በከንቱ እንዳይሆን አባት በጎደለው ሞልተ በዘባው ቅደ ቅዱስ መንፈሶ የተቃጠትልን ዘንድ ፈቃድ ጌታ ሆይ ሌሎችም ደግሞ በተለያየ በሽታ ያሉ አምላኩ ጸሎት አደራ ብለው ሸክማቸውን የሰጡ ወቅልሻቸው እንዲፈታ ፈቃድ ይሁን። የኔ ጌታ እለምንሃል በባልና በሚስትም ገብቶ ጌታ ሆይ የሚበትነው አብረው እንዳይኖሩ የሚያደርገውን የጠላት ስልጣንና ኃይል ሁሉ ጌታ ደምስሰህ በፍቅር እንዲተሳሰሩ እንዲሸካከሙ አምላኮ ይቅር እንዲባባሉ እግዚአብሔር አምላክ ሆይ ልቦናቸውን አንተ ትጎበኝ ዘንድ ፈቃድ አምላኬና ጌታዬ ሆይ እንለምንሃለን። በዚህ ጊዜ በቤተ ክርስቲያናችን በታዘዘው ግን መንፈሳዊ መነቃቃት ስብሰባ አባት ሆይ አንተ ቀድመ ተገኝ በዚያ ቦታ አባት ሆይ የሚያዘጋጁትንም ደግሞ በቃልህ ሙላት በመቅዱስ መንፈስ ሙላት ተገናኛችሁ አዘጋጀው አስተካክለው በየቤቱ ደግሞ ለመምጣት ያሰቡትን ያላሰቡትንም ቀስቅስ። ሁሉም ጌታ ሆይ በዚያ ቦታ አዲስ ጌታ ሆይ ሐዋርያት ተሰብስበው ሳለ አንተን ይሹ አንተን ይጠብቁ ዘንድ ጌታ በአንድ ቤት ተዘግተው ሳለ እንዳደረግከው እግዚአብሔር አምላክ ሆይ አዳራሹ እስከሚነቃነቅ ድረስ አባት ሆይ አንተ በምሕረትህና በስጦታ አምላኬ በመንፈስ ቅዱስህ ጌታ ጎብኝተህ አስተምራቸው ስጦታህን ትሰጣቸው ዘንድ አባት ሆይ አዲስ የሆነ እይታ መባረክ እግዚአብሔር አምላክ ሆይ መለወጥ እግዚአብሔር አምላክ ሆይ አዲስ ነገር የሚታይበት እንዲሆን ፈቃድ እንጌት ትላንት ጋሻ ወንድማችን በነገረን ጌታ ሆይ የጸሎት አደራ ደግሞ እንድንበረታ አባት ሆይ አንተ ስራህን እየሰራህ ነው። እኛ ግን ከስራህ ወደኋላ እንዳን እንድንተጋ ጨምረን እንድንተጋ ጌታ ሆይ አምላክ ሆይ አንተ አሁንም ጨምረህ ጨማምረህ ደግሞ እግዚአብሔር አምላክ ሆይ ህዝብህን ወደ ቤት ተሰበስብ ዘንድ ፈቃድ ኃይል ጨምረህ የቅዱስ መንፈስ ዝናብ ይፍሰስ ጌታ ሆይ አሁን እግዚአብሔር አምላክ ያለ ገደብ እንዲሰጠን ፈቃድ ይሁን። የነጅ ስለባረከን ተመስገን። ሁሉ እንደ ፈቃድ ይሁን። በጉባኤያችን መካከል ስለነበርክ እናመሰግናለን። ሰላም አውደህና በቀረው ጊዜ ሁሉ ጌታ ከኛ ጋር አሁን ማታም በተደገሰልን ድግስ ተርበን ተጠምተን እንድንቀርብ በውስጣችን ቃልህ እንዲቀርልን ፈቃድ ይሁን። አገልጋይ ባሮችህን ደግሞ ባርካቸው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።
አሜን አሜን። እግዚአብሔር አምላክ ይባርክሽ። የሁሉንም ጸሎት ደግሞ ወደ እግዚአብሔር ዙፋን እንዳቀረብሽ አንቺን ደግሞ የልብ ጸሎት እግዚአብሔር አምላክ ይስማ። እግዚአብሔር አምላክ ደግሞ እንግዲህ እንደባረከን ተባርከን እንዋል። በምሽቱ ፕሮግራም እስከምንገናኝ ድረስ መልካም ቀን ይሁንላችሁ። የእግዚአብሔር ፍቅር፣ ሰላም፣ ጸጋ ይለን፣ ፊቱን ያብራልን፣ የቃሉን ምስጢር ይግለጽልን፣ አዛዦች አድርገን መልካም ቀን። ደህና ዋሉልን።